ይህ በአትላንታ ጆርጂያ በምትገኘው በኢትዮጵያ ወንጌላዊት ቤተክርስቲያን ተዘጋጅቶ የቀረበ የሳምንቱ የሬዲዮ ፕሮግራማችን ነው።
ሰላም ጤና ስትልን ክብራትና ክብራን የዝግጅታችን ተከታታዮች እንደምን ሰነበታችሁ? የከበረ ሰላምታችንን በጌታ በኢየሱስ ክርስቶስ ስም እናቀርባለን። ይህ ከአትላንታ ጆርጂያ የኢትዮጵያ ወንጌላዊት ቤተክርስቲያን እየተዘጋጀ የሚቀርበው የሳምንቱ የሬዲዮ ፕሮግራማችን ነው። በዛሬው ዝግጅታችን ቄስ ዶክተር ቶሎሳ ጉዲና ዮሐንስ ወንጌል ምዕራፍ 10ን በመጥቀስ እግዚአብሔርን ብቻ መስማት በሚል ርዕስ ከእግዚአብሔር ቃል ያካፍሉናል። እናንተም ዝግጅታችንን እንድትከታተሉ ጋብዘናል። አብራችሁን ቆዩ።
ዮሐንስ ወንጌል ምዕራፍ 10ን እናወጣለን። በዚህ ምድር ላይ በጌታ ማደጋችን፣ በማስተዋል ማደጋችን፣ በህይወት ማደጋችን፣ በእምነት ማደጋችን፣ በጌታ መቆማችን፣ በጌታ መኖራችን የምመዘነው ምን ያህል የጌታን ድምጽ እንደምንሰማ ነው። ምን ያህል የጌታን ድምጽ እንደምንለይ ነው። ምን ያህል የጌታን ድምጽ እንደምንታዘዝ ነው። ምን ያህል የጌታን ድምጽ እንደምንከተል ነው። በዚህ ሳምንት የምን አይነት ድምጽ ትሰሙ እንደነበረ እኔ አላቅም። ምን አይነት ድምጽ ነው የምንሰማው? በዚህ በቀውጢ ዘመን፣ ብዙ ድምጽ በምድር ላይ የተለቀቀበት ዘመን እና እናንተ የምንሰማው ምን አይነት ድምጽ ነው? እስኪ ዮሐንስ ወንጌል ምዕራፍ 10ን ታወጣላችሁ። ይህንን ክፍል መልሴን መላልሴን ተመልክተነዋል። እንደገና ማየት አለብን። በቃ ይሄ የእግዚአብሔር ድምፅ ነው፣ ይሄ የዓለም ድምፅ ነው ብለን እስከምንለይ ድረስ ወገኖቼ ይህን መከታተል ያስፈልገናል። ከቁጥር 1 ጀምሮ አነበዋለሁ። ዮሐንስ ወንጌል ምዕራፍ 10። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። ሌላ ድምፅ ይዞ የሚመጣ፣ ሌላ መልእክት ይዞ የሚመጣ ከኢየሱስ ውጪ እንደዚህ የሚያደርግ ሌባና ወንበዴ ነው አለ ጌታ ኢየሱስ። መጀመሪያው ደመደመው። ሌባና ወንበዴ ነው። በበሩ የሚገባ ግን የበጎች እረኛ ነው። እረኛው ይመጣል፣ በእረኛ ድምፅ ይናገራል፣ በእረኛ ፍቅር ይናገራል፣ በእረኛ ማስተዋል ይናገራል። ለእርሱ በእረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል፣ በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉ። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ፣ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ስለ ሃይማኖት ያስተማሩ እንዲህ ነው እግዚአብሔር፣ እንዲህ ነው እግዚአብሔር፣ እንዲያ ነው ያሉ፣ ብዙ ነፍሳትን ግራ ያጋቡ የሰበሰቡ እነሱ ምን አለ? እነሱ ሌቦችና ወንበዴዎች ናቸው አለ ጌታ ኢየሱስ። በጣም በጣም ከባድ ቃል ነው የተጠቀመው። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ፣ በእኔ የምገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጥፋም እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሟተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሟተኛ ስለሆነ ለበጎቹ ስለማይገዶ ሟተኛው ይሸሻል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ነፍሴን ስለ በጎች ያኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱም ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደ ተጻፈ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር ሆይ ተናገረን። በማዕከላችን ስላለ ከፍ ከፍ እናደርግሃለን። በጌታ በኢየሱስ ክርስቶስ እያውና ዘላለማዊ ስም አሜን። በዚህ በተለያየ እንግዳ ድምፅ በተሞላበት ዓለም ውስጥ የጌታን ድምፅ ጥርት አድርጎ እንደ መስማት የሚወዳደር በሰማይም በምድርም የለም። የጌታን ድምፅ እየሰሙ መኖር፣ የጌታን ድምፅ እየሰሙ መመላለስ በመንጋ ውስጥ ይጠብቃል፣ ከተኩላ ያስመልጣል። የዘላለም ዘላለም እግዚአብሔር በአንድያ ልጁ በጌታ በኢየሱስ ክርስቶስ የዘላለም ምሕረት፣ የዘላለም ፍቅሩን፣ የዘላለም ማንነቱን፣ የዘላለም አጀንዳውን፣ የዘላለም መንግስቱን፣ የዘላለም ስጦታውን፣ የዘላለም ጥበቃውን በምድር ላይ ገለጠ። እነዚህ የእግዚአብሔር ስጦታዎች በሙሉ ወደ እኔና ወደ እናንተ የሚደርሱት በመስማት ተአምር ነው። መስማት መቻል ተአምር ነው። በተለይ መንፈሳዊን ነገር ሰምቶ መለየት፣ ሰምቶ በዛ መሄድ ከተአምራት ሁሉ የበለጠ ተአምር ነው። ይህ የእግዚአብሔር ስጦታ ወደ እኛ በትክክል የሚደርሰው ወገኖቼ ስር የሚሰደው ፍሬ የሚያፈራው ለሕይወት የሚያበቃን በቃሉ በድምፁ በእውነት ስንከተል ነው። በጌታ ድምፅ ውስጥ የዘላለም መምሪያ አለ፣ የዘላለም ሕይወት አለ፣ የዘላለም ጥሪ አለ፣ የዘላለም መንገድ አለ፣ የዘላለም መድኃኒት፣ የዘላለም ፈውስ አለ፣ የዘላለም ፍቅር፣ የዘላለም እውነት፣ የዘላለም ጥበቃ አለ። ከእግዚአብሔር የሆነ የዘላለም ስጦታ በሙሉ ወደ እኔና ወደ እናንተ የምተላለፈው በድምፅ ነው። ክፋት፣ ችግር፣ ጥላቻ እንደዚሁም ደግሞ ያልሆኑ ክደት ወደ እኔና ወደ እናንተ የምቀርበው ሰይጣን የሚያቀርበው በድምፅ ነው። ድምፅ ቀላል ነገር አይደለም። እና ስለዚህ የምንሰማው ድምፅ በውስጣችን አክቲቬት የሚያደርገው አለ። ወርድ አክቲቬትስ ይላሉ ሳይኮሎጂስቶች። እት አክቲቬትስ ምንድነው አክቲቬት የሚያደርገው? አንድ ቃል በሚንሰማበት ጊዜ አንድ ነገር በውስጣችን የኛን ሆርሞን ወይም ይሄ መልካም የሆነውን ነው ወይም ደግሞ ስትሬስ ሆርሞን የሚባሉትን በውስጣችን ይለቃል። አንድ ሰው ጠላሃለሁ ካለ ወዳው ስትሬስ ሆርሞን ስራቸውን ይጀምራል። አንድ ሰው ደግሞ ወዳሃለሁ ካለ ደግሞ ሌላ አይነት በረከት፣ ሌላ አይነት ሆርሞን በሰውነታችን ውስጥ ይለቀቃል። በዚህ ከተማ በኤምሪ ዩኒቨርሲቲ ከጥቂት ዓመታት በፊት የተደረገው ሪሰርችን የሰምቻል። ሰዎችን ሰብስበው በማሽን ፊት ለፊት አስቀመጡ ሳይነግሯቸው። ከዛ በኋላ ሰውየው ቁጭ ይላል። ከዛ አንዳንድ ፊልሞችን በፊት ያስተላልፋሉ። ያም በሚያልፍበት ጊዜ አንዳንዱን ፊልም በሚያይበት ጊዜ ይደነግጣል፣ ይቆጣል፣ ይናደዳል። የሰውነቱ ቴምፕሬቸር ይጨምራል። ስትሬስ ሆርሞኖች በሙሉ ስራቸውን ይጀምራሉ። ከዛ በኋላ ከሁለት ሳምንት ሶስት ሳምንት በኋላ ደግሞ ያመጡታና አንድ ሌላ እሱ ደስ የሚሰኝበትን ነገር ያሳዩታል። በጣም እሱ ደስ ይለዋል፣ ሪላክስ ያደርጋል። ወገኖቼ በሕይወታችን ውስጥ በምድር ላይ የምንሰማው ነገር ይነዳናል፣ ያስተዳድረናል፣ ይመራናል። ምን እንደምንሰማ መጠንቀቅ አለብን። ስለምሰሙን ነገር ተጠንቀቁ አለ ጌታ ኢየሱስ። ተጠንቀቁ ነው ያለው። በጌታ ድምፅ ውስጥ መድኃኒት አለ፣ መጽናናት አለ። ስለሆነም የሰው ታሪክ ከተጀመረ ጀምሮ ተባርከው ለበረከት የሆኑት፣ ተፈውሰው ለፈውስ የሆኑት፣ ነፃ ወጥተው ነፃ አውጪዎች የሆኑት፣ ለእግዚአብሔር ክብር ኖረው እርሱን ያስከበሩ የእርሱ ድምፅ በትክክል የሰሙና የተከተሉ ሰዎች ናቸው። አንድ ሰው ለአንድ ነገር ስትልኩት የተላከው ለምን እንደሆነ ካላወቀ፣ በደንብ ካልሰማ፣ በደንብ ካልገባው ምን ተላከ ይባላል? እንደዛ ነው እኔና እናንተ በምድር ላይ ማድረግ ያለብን፣ እግዚአብሔር የምናገረውን መለየት መቻል። ብዙ ድምፅ አለ፣ መልካም የሚመስል ማራኪ የሚመስል የሚጠቅመን የሚመስል ነገር ግን በእግዚአብሔር ቃልና በእግዚአብሔር እውነት ካለየ ነውና በውስጣችን በሕይወታችን መረዳት ካልመጣ በስተቀር መርዝ ሆኖ ሊገለን ይችላል። የምንሰማው ነገር ቀላል አይደለም። እነዚህ ሰዎች ጌታ ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ አለ። እነዚህ ሰዎች የጌታን ድምፅ ሰሙ። የጌታን ድምፅ የሰሙ ሰዎች ናቸው ይሄን መጽሐፍ የሰጡ። ይሄ ልብ ወለድ አይደለም፣ ታሪክ አይደለም። እግዚአብሔር ሰዎች ናቸው ሰምተው ነገሩን ለይተው የጻፉት። ጌታ በጎቼ የምላቸው በእምነት ወደ እርሱ የመጡ በስሙ ያመኑ ጌትነቱን የተቀበሉ በደሙ የታጠቡ በቃሉ የተቀደሱ በመንፈሱ የነጹ በሕይወት መዝገብ ላይ የተጻፉ ናቸው። እነዚህ ለድምፁ፣ ለመልእክቱ፣ ለምርቱ፣ ለአጀንዳው የተሰጡ ናቸው። ለመስማት ጆሮአቸው ክፍት ነው። ለመቀበል ልባቸው ቅርብ ነው። ለመታዘዝ መንፈሳቸው ዝግጁ ነው። እረኛው በትክክል የሚደሰትባቸው ናቸው። ምክንያቱም ኤግዛክትሊ ጌታ የሚለውን ይረዳሉና ነው። እረኛው በመንፈሱና በቃሉ ያጠቃልላቸው። በቃሉ ወደ እረፍት፣ ወደ መጽናት፣ ወደ ብስለት፣ ወደ ቅባት፣ ወደ ድል የሚመራቸው ናቸው። እነዚህ ቅድም ያነበብነው ከመዝሙረ ዳዊት ምዕራፍ 23 ላይ ያለው እግዚአብሔር እረኛዬ ነው። በቃ እግዚአብሔር እረኛ የሆነው ሰው ምን ቀረው? ምንድን ነው የቀረው? እግዚአብሔር እረኛዬ ከሆነ ሲወጣ ሲገባ በሄድኩበት ቦታ ሁሉ እግዚአብሔር ከኔ ጋ ነው ማለት ነው። እግዚአብሔር እረኛዬ ነው። በመዝሙረ ዳዊት ምዕራፍ 91 ላይ ሕይወቱን ለእውነተኛ እረኛ የሰጠ ከምን እንደምጠበቅ እንዴት እንደምጠበቅ የበጎቹና የእረኛው ግንኙነት መጨረሻቸው ምን እንደሚመስል ይናገራል። ብዙዎቻችሁ መዝሙረ ዳዊት ምዕራፍ 91ን በቃል እንደምታውቁ አምናል። የማታውቁ ካላችሁ ይህንን በሚገባ ማጥናት አለባችሁ። ዋስትና ነው የህይወታችን ዋስትና የመንገዳችን ዋስትና ስንወጣ ስንገባ ዋስትናችን ነው። ስለዚህ ወገኖቼ መስማት ይሄ ነው። በዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። እግዚአብሔር በብዙ መንገድ ተናገረ። ጄኔራል ሬቨሌሽን የምንለው አለው በቲዮሎጂ። ጄኔራል ሬቨሌሽን ምንድን ነው? እግዚአብሔር በሰራው በፈጠረው ራሱን ሲገልጥ ምድርን ፈጠረ፣ ሰማያትን ፈጠረ፣ ጨረቃን ሁሉን ነገር ፈጠረ። ስለዚህ ይሄ እግዚአብሔር ራሱን ገለጠ በስራው። ነገር ግን ያ ጄኔራል ሬቨሌሽን ሲሆን ስፔሻል ሬቨሌሽን ደግሞ አለ። ለየት ያለ ሬቨሌሽን፣ ለየት ያለ መገለጥ። ያ ለየት ያለ መገለጥ ለእግዚአብሔር ሰዎች ብቻ የተሰጠ መገለጥ ነው። በክርስቶስ ኢየሱስ የመጣ ድምፅ፣ በክርስቶስ ኢየሱስ የመጣ ምሕረት፣ በክርስቶስ ኢየሱስ የመጣ ትንሣኤ፣ በክርስቶስ ኢየሱስ የመጣ ሕይወት፣ ያን ነገር የሚያውቁት በስፔሻል ሬቨሌሽን ውስጥ የገቡ ብቻ ናቸው። ጄኔራል ለሁሉም ነው። ዝናብ ለሁሉም ይዘንባል፣ ፀሐይ ለሁሉም ይወጣል። ነገር ግን የእግዚአብሔር ሰዎች በዛ በጀነራል ሬቨሌሽን አይመላለሱም፣ በስፔሻል ሬቨሌሽን ነው የሚመላለሱት። ያ ስፔሻል ሬቨሌሽን በክርስቶስ ኢየሱስ በምድር ላይ የተገለጠው ሬቨሌሽን መገለጥ ነው። ወገኖቼ ጌታ ኢየሱስ ክርስቶስ የመገለጥ ፍጻሜ ነው። የትንቢት ፍጻሜ ነው። የነቢያት ፍጻሜ ነው። የጽድቅ ፍጻሜ፣ የክዳን ፍጻሜ ነው። የሕግ ፍጻሜ ነው። የእውነት ፍጻሜ ነው። የዘመን ፍጻሜ ነው። እርሱ ሁሉን ደመደመው፣ ሁሉን ፈጸመው። አዲስ ኪዳንን በአራት ነጥብ ዘጋው፣ ሉን አድርጎታል። አሁን ለእኔና ለእናንተ የሚያስፈልገው መስማት ብቻ። የመስማት ዘመን ነው ይሄ። ሰው በመስማት ሰው የሰማውን በመለየት ሰው የሰማውን በማወቅ ሰው የሰማውን በመታዘዝ ሰው የሰማውን በመከተል ከዚህ ዘመን ያመልጣል። ከዚህ ዘመን ያመልጣል። ወሬ ተለቀቀ። ኦንላይን ብትሄዱ በተለያየ መንገድ አሁን ፌስቡክ የሚባል ዩቱብ የሚባል በቃ ጠቅላላ በዓለም ላይ ያልተለቀቀ ነገር የለም። ማን ውሸት እንደምናገር ማን እውነት እንደምናገር ለማወቁ እንኳ አቅም የለንም። የእግዚአብሔር ሰዎች ግን የአምላካቸውን ድምፅ ይለያሉ። ከእግዚአብሔር የሆነውን ነገር እንለያለን። ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን። ኢየሱስ ክርስቶስ የመገለጥ የአዲስ ክዳን ፍጻሜ፣ የመልካም ዜና ፍጻሜ ሆኖ መጣ። ዛሬ ከእርሱ አልፎ ሌላ መልእክት የለም። ሌላ መልእክተኛ የለም። ሌላ አዳኝ የለም። ሌላ አስተማሪ የለም። ሌላ ትንሣኤ የለም። ሌላ እረፍት የለም። ሌላ መሪ የለም። ሌላ እረኛ የለም። እሱ የዛ መገለጥ ነው። እርሱ የበጎች እረኛ ነው። እርሱ የበጎች በር ነው። እርሱ ለበጎች የእግዚአብሔር በግ ነው። ይህ ጌታ ለበጎቹ የሚናገርበት ቃል አለው። ለበጎቹ የሚናገርበት ድምፅ አለው። በአንደኛ ነገሥት ምዕራፍ 19 ቁጥር 12 ላይ እግዚአብሔር ለኤልያስ የተናገረው በዝምታ ድምፅ ነው። በራእይ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል ይላል። ያንኳኳል። ወገኖቼ ጌታ በራችንን የሚያንኳኳው ለዘመናት የሚለምነን የሚጸልይ በጣም በሕይወታችንን እንዴት አድርጎ እንደሚፈልገን ትላንትና የሰማኋቸው ምስክሮች አሉ። ከእነዚህ አሜሪካንስ በእንዴት ያለ ጨለማ ውስጥ እንደዚህ አይነት የሚዘገንን ታሪክ ቤተሰቦች ከምን አይነት ሁኔታ እንደወጡ እኔ በቋንቋዬ ማስቀመጥ አልችልም። እጅግ የሚያስጠላ ነው፣ የሚዘገንን ነው። በምድራችን እንደዚህ አይነት ቋንቋ የለም። ክፋት የለም ማለት አይደለም፣ ኃጢአት የለም ማለት አይደለም። መተላለፍ የለም ማለት አይደለም። ነገር ግን በምድራችን እንደዚህ አይነት ነገር በልጆቻቸው ላይ ያደርጋሉ ሰዎች ብዬ አላምንም። በማመን በጣም ያስቸግረኛል። እነዚህን ሰዎች እግዚአብሔር እነዚያን ሰዎች ለየብቻ ካሉበት ሊያወጣቸው፣ ከታሰሩበት ሊያወጣቸው በተለያየ መንገድ እንዴት እንደተናገራቸው እንዴት እንደ ምን አድርጎ ወደ ብርሃን እንዳወጣቸው ሲናገሩ ሲመሰክሩ ልብን ያቀልጣል። እግዚአብሔርን ፍቅር፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት ትደነቃላችሁ። ከእንዴት ያለ ቆሻሻ ቦታ፣ ከእንዴት ያለ ርኩሰት አንዲቷ ስትመሰክር ወላጆቻችን አለ ሶስት ልጆች አላቸው፣ አንድ ወንድና ሁለት ሴቶች አለ። አባታችን ሁለቱን በአንድ ክፍል ውስጥ ያስቀምጥና ከሶስተኛው ጋር ሴክስ ያደርጋል አለች። እንደገና ተራ በተራ እያደረጋቸው በሙሉ ልጆቹ ደግሞ እርስ በርሳቸው እንደዛ እንዲያደርጉ በዛ 14 ዓመት ሆነኝ። ይህማ በቤተ ከማደርግ ውጭ ለምን አለድን ብዬ ወጣው አለች። ወጣውኝና ይሄ ራቁታቸው ወደምደንሱበት ገባው አለች። ነገር ግን አንድ ነገር በውስጥ የምሰማ የም በቃ ትክክል እንዳልሆነ ገባኝ አለ። በየምሽቱ $2,500 ይዤ ነው የምገባ ወደ ቤት ያለ። ገብቼ ግን እንቅልፍ አልነበረኝም አለ። ጌታ እንዴት አድርጎ በድንቅ መንገድ እያንኳኳ ቀስ እያለ ከዛ በቦታ ከዛ ህይወት እንዳወጣኝ ብላ ስትመሰክር ወገኖች ውስጥ ቀለጠ። የእግዚአብሔር ፍቅር የእግዚአብሔር ፍቅር የእግዚአብሔር ፍቅር የእግዚአብሔር ፍቅርና የእግዚአብሔር ምሕረት የእግዚአብሔር ፍቅር ከእንዴት ያለ ቆሻሻ ነገር፣ ከእንዴት ያለ ርኩሰት፣ ከእንዴት ያለ ውርቀት ያወጣል እግዚአብሔር። የእግዚአብሔር ፍቅር ድንቅ ነው። እስከ ክብርን ስጡት ለዚህ ለፍቅር። ወገኖች እግዚአብሔር ድንቅ ነው። ያንኳኳል፣ እግዚአብሔር ያንኳኳል። ማናችንም እሱ ሳያንኳኳ አልመጣንም ወደ እርሱ። አሁንም ደግሞ በህይወታችን ለወደፊቱ ለዘመናችን በጸጸት ውስጥ እንዳንገባ፣ በጨለማ ውስጥ እንዳንገባ፣ እንደገና በድንቁርና እንዳንተበተብ ምን ያደርጋል? ያንኳኳል። አታድርግ ልጄ፣ ይሄ መንገዱ አይደለም፣ ይሄ መንገዱ አይደለም እያለ ይናገረ። ያንኳኳል፣ ጌታ ያንኳኳል። እሱ አይጮህም፣ አያስደነግጥም፣ ያንኳኳል። ተመለሱ፣ ተመለስ፣ ተመለሽ። ሰው ለምንድን ነው ተመለስ የሚለው? እኔ ወደፊት እየሄድኩ እያለሁ አንድ ሰው ተመለስ ካለኝ ምን ማለት ነው? ፊት ለፊት አደጋ አለ ማለት ነው። ማስወገድ የማትችለው ህይወቴን የሚያጠፋ ህይወቴን የሚያሰናክል ነገር በፊት አለና ተመለስ ነው። ከመልካም ነገር ተመለስ የሚል ሰው የለም። እግዚአብሔር ተመለሱ በሚልበት ጊዜ የምትሄዱበት ትክክል አይደለምና ተመለሱ። እግዚአብሔር በብዙ መንገድ ይናገራል። ወገኖቼ በራችንን ያንኳኳል። በስሙ በሚሰጠው አገልግሎት ሁሉ ያንኳኳል። ዛሬ በምናልፍበት ሁኔታ ሁሉ ያንኳኳል። ጌታ የምናገርበት መንገድ በምድር ላይ የማይናገርበት መንገድ በምድር ላይ የለም። ገና በአእምሮ ሳልበስል ትምህርት ቤት በነበርኩ ጊዜ ሰሚነሪ ነበርኩኝ። አንድ ፕሮፌሰር አንድ ቀን ጥሎበት እግዚአብሔር ሰይጣንንም ይጠቀማል አለ። በቃ ጀመርኳ የመርኩ ክርክር። እግዚአብሔር ሰው ወጥቶ መላእክት የሱ ሰው በሙሉ የሱ ምን ጠፍቶት ነው ሰይጣንን የምጠቀም ብዬ ክርክር፣ በቃ ክርክር። እና ያ ሰውዬው እጁን እስኪሰድ ድረስ አልለቀኩትም። በኋላ ለባለቤቴ እዚህ ቁጭ ብላለች ደብዳቤ ጻፈ፣ እባክሽን ዝም አሰኘው ይህንን ሰው። ወገኖቼ እግዚአብሔር ብዙ መንገድ አለው። እግዚአብሔር በሰይጣን እንኳ ይናገራል። ብዙዎች ሰዎች ወደ እግዚአብሔር ቤት ሲመጡ ሲመሰክሩ፣ በተለይ አዲስ አበባ የሚሰማው በቃ ሰይጣን ቤታቸው ገብቶ እያመሰ እያመሰ በቃ ከሰይጣን ለማምለጥ ነው ወደ እግዚአብሔር ቤት የመጡት። ምናልባት እዚህ ውስጥም ትኖሩ ይሆናል። አስጨንቋችሁ ምን ትሰራለህ? ለምንድን ነው የሚያስጨንቃችሁ? ምን ትሰራለች እዚህ ውጭ? የአንቺ ቤት እኮ እዛ ነው ያለ እያስጨነቀ ያመጣል። በፈተና በመከራ በበሽታ ሞት ሳይቀር እግዚአብሔር ይናገርበታል። የሚያስተውል በጥላቻ በሁሉ ነገር እግዚአብሔር ይናገራል። አንድ ጊዜ ነግሬያችሁ ይሆናል፣ ሁለት ክርስቲያኖች በአንድ መኪና ውስጥ ቁጭ ብለው ይሄዱ ነበር እና ሁለቱ ሲናገሩ አንድ ሰካራም በመንገድ ላይ ቆሞ እጁን አነሳ። ክርስቲያኖች ስለሆኑ አነሱት። እሱ አነሱትና በቃ ወዴት ይሄዳል? ወደዛ ይሄዳል። እነሱ ክርክራቸውን ጀመሩ፣ ይከራከራሉ፣ ወደ መጣላት ደረሱ። ከዛ በኋላ ሰውየው ሰካራም ቁጭ ብሎ ከኋላ ይሰማል። በኋላ ቦታው በሚደርሱበት ጊዜ እኔ እዚህ ነው የምወርደው፣ እዚህ ነው የምትውረድ አሉትና እነሱ እሱን ጥለው ሄዱ። ሰውየው ያ የሚከራከሩት ያ ቃል በውስጡ ገብቶ ሰውየው ተለወጠና አገልጋይ፣ ትልቅ አገልጋይ ሆነ። መጽሐፍ ጻፈ። ምን አለ? ለሰዎች አለ ወንበር ተዘጋጅቶላቸው ምንጣፍ ተነጥፎላቸው ጌታን ተቀበሉ ብሎ መሰበክ ሳይሆን አለ በእውነት ለመዳን ልቡ ጥማት ያለው ሰው ክርስቲያኖች ሲሰብኩ ሳይሆን ክርስቲያኖች ሲጣሉ እንኳ ሊድን ይችላል። ምክንያቱም ጆሮአቸው እግዚአብሔር የከፈተላቸው እውነት በክርክሪም ውስጥ ይሁን በዛም ይሁን የእግዚአብሔር ቃል የእግዚአብሔር ቃል ነው፣ ስራውን ይሰራል።
የእግዚአብሔርን ቃል ማንበብና ማጥናት ዋና ነገር ነው። ከምናነበውና ከምናጠናው የእግዚአብሔር ቃል ውስጥ ደግሞ የእግዚአብሔርን ድምፅ ለይቶ ማወቅ ከምንም በላይ ለአንድ አማኝ አስፈላጊ ነው። ሁሉም አማኝ የእግዚአብሔርን ድምፅ መስማት እንደሚችል ጌታ ኢየሱስ ክርስቶስ አስተምሮናል። የእግዚአብሔርን ድምፅ ለመስማት ወዲህና ወዲያ መባከን የተገባን አይደለም። የእግዚአብሔርን ድምፅ በግላችን መስማት እንችላለንና ቄስ ዶክተር ቶሎሳ ጉዲና እግዚአብሔርን ብቻ መስማት በሚል ርዕስ የጀመሩልንን መልእክት ቀጣይ ክፍል በሚቀጥለው ሳምንት ይዘን እንቀርባለን። እንድትከታተሉን እንጋብዛለን። ዝግጅታችንን እስከ ፍጻሜው ድረስ በመከታተል አብራችሁን ስለ ቆያችሁ እናመሰግናለን። ፕሮግራማችንንም አስመልክቶ የምታነሱት ሀሳብ ቢኖር በአድራሻችን ብትልኩልን እናስተናግዳለን። ሳምንት እስከምንገናኝ የእግዚአብሔር ጸጋና በረከት ከሁላችን ጋር ነው። ሰላም ቆዩን።
የተከበራችሁ አድማጮቻችን ዝግጅታችንን አስመልክቶ ጥያቄ ወይም አስተያየት ቢኖራችሁ እንደዚሁም በቤተ ክርስቲያናችን የሚተላለፉትን መልእክቶች በሲዲ ወይም በዲቪዲ ለማግኘት ከፈለጉ በአድራሻችን ይጠይቁን። አድራሻችን ኢትዮጵያ ኢቫንጀሊካል ቸርች 4550 ግሪል ሰርክል ስቶን ማውንቴን ጆርጂያ 30083 ብላችሁ ብጽፉልን ይደርሰናል፣ እናስተናግዳለን። www.eetatlanta.com ድረ ገጻችንን ቢጎበኙ የበለጠ መረጃ ያገኛሉ። በቤተ ክርስቲያናችን የሚካሄዱ ፕሮግራሞች ዘወትር እሁድ ጠዋት በ10 AM የሚጀምር የአምልኮ ጊዜ ይኖረናል። እንደዚሁም እሁድ ምሽት በ7 PM የሚጀምር ፕሮግራም አለን። ሮብ ምሽት አጋማሽ በ7 PM የሚጀምር ፕሮግራም ሲኖረን፣ እንደዚሁም አርብ ምሽት በ7 PM ላይ የጸሎት ፕሮግራም ይኖረናል። በእነዚህ ዝግጅቶች ላይ በመገኘት የበረከቱ ተካፋይ እንዲሆኑ እንጋብዞታለን። ለበለጠ መረጃ በስልክ ቁጥራችን 770-496-1665 ይደውሉልን። ደግመዋለሁ፣ 770-496-1665 ይደውሉልን።